ኃይሎች ደሴን ከተማ ተቆጣጥረው በነበረበት ወቅት በከተማዋ የሚገኙ ታሪካዊና የቱሪስት መዳረሻ ቦታዎች ላይ ከፍተኛ ውድመትና ዘረፋ ማድረሳቸውን የደሴ ከተማ አስተዳደር ባህልና ቱሪዝም ስፖርት መምሪያ ገለጸ። በተለይ በክልሉ ብቸኛውና የመጀመሪያው በሆነው ደሴ ሙዚየም ውስጥ የሚገኙ መንፈሳዊ፣ ታሪካዊና ባህላዊ ተንቀሳቃሽ ቅርሶች ተዘርፈዋል። ቅርጻ ቅርሶች በቁፈራ የተገኙ ጥንታዊ መገልገያ መሳሪያዎችና የእንስሳት ቅሪቶች ደግሞ ወድመዋል ሲል መምሪያው ገልጿል። መስፍን አራጌ ዝርዝሩን ይነግረናል።
ከ1973 ዓ.ም ጀምሮ በወሎ ሙዚየምነት ይጠራ የነበረውና ኢህአዴግ ወደ ስልጣን ከመጣ በኋላ ስያሜው ወደ ደሴ ሙዚየምነት የተቀየረው የቅርስ ማዕከልና የቱሪስት መስህብ ለከተማዋ መገለጫ ከሆኑ ታሪካዊና ባህላዊ ሀብቶች አንዱ ነው። በኢትዮጵያ ቀደምት ከሚባሉት በክልሉ ደግሞ ብቸኛውና የመጀመሪያው ሙዚየም እንደሆነ የከተማዋ ባህል፣ ቱሪዝምና ስፖርት መምሪያ ኃላፊ ሰይድ አራጋብ ይናገራሉ።
ኢትዮጵያ ውስጥ ያሉ ታሪኮችን፣ ኢትዮጵያ ውስጥ ያሉ ባህሎችን፣ አጠቃላይ የኢትዮጵያ ማንነት የሚያሳይ ሙዚየም ነበር የነበረው። ይሄ ሙዚየም ሲደራጅ ከብሔራዊ ሙዚየም ቀጥሎ ሁለተኛው ነው ማለት ይቻላል። በአማራ ክልል ደረጃ ደግሞ የመጀመሪያው ሙዚየም ነው። በወቅቱ የኢትዮጵያ ፕሬዝዳንት የነበሩት ኮሎኔል መንግስቱ ኃይለማርያም ናቸው ራሳቸው ይህን ሙዚየም ያስጀመሩት። ሙዚየሙ እጅግ በጣም ትልቅ፣ በውስጡ 22 ክፍሎች ያሉት፣ በ22ቱም ክፍሎች ውስጥ እንደየዘርፋቸው ተደራጅቶ የተቀመጠበት ነበር የነበረው።
የወሎን የአማራንና የኢትዮጵያን ታሪክ አካቶ ይዞ ነበር የሚባልለት ሙዚየም በህወሓት ኃይሎች መዘረፉንና ከጥቅም ውጭ መሆኑን የሙዚየሙ አስጎብኚ ፍስሐ ፈለቅ አስታውቀዋል።
የወሎ ህዝብ በአድዋ ጦርነት ወቅት ይዘዋቸው ተጠቅመዋቸው የነበሩ የተለያየ ጦር መሳሪያዎች አሉ። በቁጥር 22 የሚደርሱ እነሱ ሙሉ በሙሉ ተዘርፈዋል። አጼ ምኒልክ በአድዋ ጦርነት ወቅት የተጠቀሙበት የግል ጎራዴያቸውና የጦር ሜዳ መነጽራቸው ጭምር ተወስዷል። ከጣሊያን መንግስት በስጦታ ተበርክቶላቸው የነበር በከተማችን የመጀመሪያው በሀገራችን ከመጀመሪያዎች መካከል የሚጠቀሰው ቴሌኮም እሱም እንደዚሁ ተወስዷል ማለት ነው። የአጼ ኃይለስላሴ ሰይፍ ነበር በ1941 ከእንግሊዝ መንግስት በስጦታ የተበረከተላቸው ሙሉ በሙሉ ከብር የተሰራ የዘውድ ምስላቸው ጭምር ተቀርጾበት የነበረ እጅግ ጥበባዊ በሆነ መንገድ የተዘጋጀ ሰይፍ ነበረ። እሱም ጭምር ተወስዷል ማለት ነው።
በአካባቢው ለአንድ ወር ገደማ የቆዩት የህወሓት ኃይሎች በሙዚየም ውስጥ የነበሩ 26 የደህንነት ካሜራዎችን ከነ ሙሉ መገጣጠሚያቸው ወስደዋቸዋል ሲሉም የመምሪያው አመራሮች ይገልጻሉ። መንቀሳቀስ ያልቻሉትን ደግሞ ከጥቅም ውጭ አድርገዋቸዋል ሲሉ ይከሳሉ።
የወሎ ህዝብን ታሪክ ያሳያሉ ተብሎ የሚታሰቡ ከዚያ በዘለለም በኢትዮጵያ ውስጥ የነበረውን ይህን ፊውዳሉን ስርዓት ምን መልክ እንደነበረው ያሳያሉ ተብሎ የሚታሰቡ ቅርጻ ቅርጾች ነበሩ። እነሱም ሙሉ በሙሉ ነው ያወደሙት ማለት ነው። እነዚህ ቅርሳቅርሶች እንግዲህ በወቅቱ በነበሩ በጣም ስመጥር በሆኑ ባለሙያዎች የተዘጋጁ ናቸው። ረጅም ዘመን ያስቆጠሩ የአርኪኦሎጂ ግኝቶችም ጭምር ተሰባብረውና ወድመው ነው ያለው ማለት ነው። በባህላዊ መንገድ ደርቀው ተቀምጠው የነበሩ ወሎ ውስጥ ይገኙ የነበሩ የዱር እንስሳቶች ነበሩ። እነሱንም እንግዲህ ሙሉ በሙሉ ነው ያበላሿቸው ወይም ደግሞ ያጠፏቸው።
አቶ ሰይድ ወራሪ ሲሉ የጠሩት ቡድን ከደሴ ሙዚየም ባሻገር በከተማ በሚገኙና ረጅም እድሜ ባስቆጠሩ ታሪካዊ ቦታዎች ላይ ተመሳሳይ ጉዳት አድርሷል ነው የሚሉት።
የንጉስ ሚካኤል ቤተመንግስት ማረፊያም ጭምር አድርገውት ነበረና እዛ ውስጥ የነበረ ከ5.1 ሚሊዮን ብር በላይ የሚገመት የቅርስ ማደሻ ንብረቶችን ሙሉ በሙሉ አውድሟል። የሚፈልጋቸውንም ወስዷል። በተጨማሪ የልዑል አልጋ ወራሽ አስታወሰን በተለምዶ የመርሆ ቤተ መንግስት የምንለው እሱንም በተመሳሳይ መልኩ እዛ ውስጥ ያሉ ቅርሶች በሙሉ አውድሟል። የወይዘሮ ስህን ፖሊቴክኒክ ኮሌጅ 80% ጉዳት የደረሰው መርሆ ግቢ ላይ ነው። ስለዚህ ደሴ ከተማ ላይ ያሉ የቱሪስት መዳረሻ ቦታዎችን በሙሉ፣ ታሪካዊ ቦታዎችን በሙሉ፣ ቅርሶችን በሙሉ አውድሞ የሄደበት ሁኔታ ነው ያለው።
በቅርሶቹ ላይ የደረሰው ጉዳት ሀገርን ከማጥፋት አይተናነስም ሲሉ ድርጊቱን ኮንነዋል አቶ ሰይድ።
ሙዚየሞች የእኛነታችን የማንነታችን መገለጫዎች ናቸው። እነዚህን ስታጠፋ አጠቃላይ ኢትዮጵያን በተምሳሌትነት እያጠፋ ያለበት ሁኔታ የአማራ ክልል ህዝብ ታሪክ እንዳይኖረው፣ የደሴ ከተማ ህዝብ ታሪክ እንዳይኖረው፣ ቅርስ እንዳይኖረው፣ ባህል እንዳይኖረው እያደረገ እያጠፋ ያለበት ነው። በገንዘብም ልተምናቸውም ልታገኛቸውም አትችል። መኪና ቢወሰድብህ መኪና ገዝተህ ታስገባለህ። ኮምፒውተር ቢወሰድብህ ኮምፒውተር ገዝተህ ታስገባለህ። ቅርሶችን ግን በምንም አይነት መንገድ መተካት አንችልም።
1973 ዓመተ ምህረት የወሎ ክፍለ ሀገር ዋና አስተዳዳሪ የነበሩትና ሙዚየሙ እንዲቋቋም ሀሳብ ከማፍለቅ ጀምሮ የተግባር እንቅስቃሴውን የመሩት ኮሎኔል ናደው ዘካሪያስ የሙዚየሙ ፕሮጀክት እውን እንዲሆን ያስፈለገው ያልተነገረውንና በኢትዮጵያ ሀገረ መንግስት ግንባታ ውስጥ የወሎ ህዝብ የነበረውን ታሪክ ለመዘከር፣ ትውፊቱን ለማስታወስ፣ ባህሉን ለማስተዋወቅ ነበር ይላሉ።
ሳውዝ ኮሪያ ሄጄ ነበር ለስራ። ከሲዮል ተነስተው ፑሳን የሚባለው አውራጃ ድረስ የህዝቡ እንቅስቃሴ ከላይ ፕሬዚደንት የሚመራው ኮሚቴ በየአውራጃ በየክፍለ ሀገሩ በየወረዳው ብዙ ስራ ይሰራ ነበር። ከዛ አይዲያ ነበረኝ። እሱን መጽሔቱን አምጥቼ ተርጉሜ ወደኛ አዙሬ ነው የሰራው። የወለን ሙዚየም አቋቋም ያስፈልገበት ምክንያት ያ ህዝብ ምን ታሪክ ነበረው ነው። በወሬ በአፍ የሚነገር እንጂ በተግባር ታሪኩ አልተሰበሰበም። እንዲሁ ተበታትኖ ነው ያለው። ወሎ የተለያዩ ገዢዎች አስተዳድረውታል። ነገር ግን ታሪካዊ እቃው በየሰዎች ግለሰብ ውስጥ የተቀመጠ ቤት ውስጥ የተቀመጠ ነው። ይሄ ተሰብስቦ በአንድ ቦታ ላይ ተሰብስቦ ሙዚየም ቢሰራ ይጠቅማል የሚል ሀሳብ ያስኩኝ። በዚሁ መሰረት ነው እንግዲህ ኮሚቴ መስርተን በወሎ ክፍለ ሀገር ያሉ የቀድሞ ነገስታት የህዝቡ መጠቀሚያዎች፣ ንብረቶች፣ ታሪካዊ ነገሮች በሙሉ እንዲሰበሰቡ አድርገን መጪው ትውልድ ያንኑ ታሪኩን እንዲያውቅ ለማድረግ በማሰብ ነው እንግዲህ ይህንን ስራ ለመስራት የጀመርነው።
የቀድሞው ዋና አስተዳዳሪ ኢትዮጵያ ውስጥ የሚገኙ ስመጥር ቅርጻቅርጽ ባለሙያዎችን በመጋበዝ የወሎን ረሃብ የሚያሳይ ሐውልት ማስገንባታቸውን ጭምር አስታውሰው ሙዚየሙን ለማቋቋም ቅርሶችን ለማሰባሰብና ለማደራጀት ደከምኩለት ያሉት ሙዚየም በመዘረፉና በመውደሙ የተሰማቸውን ሀዘን አልጠበቁም።
ከምንም በላይ ከወለድኳቸው ልጆች በላይ አዝናለሁ። ታሪክ ነው የጠፋው። ይህን ከሰማሁ በኋላ በእውነት እንቅርታ ወስዳለኝ። የኢትዮጵያ ሀብት ነው፣ የወሎ ብቻ አይደለም።
በወሎ ዩኒቨርሲቲ የታሪክ ትምህርት ክፍል መምህር የሆኑት ዶክተር ምስጋናው ታደሰ በበኩላቸው በከተማዋ የተፈጠረውን ዝርፊያና ውድመት ቃላት ከሚገልጹት በላይ ስሜት የሚጎዳ ብለውታል። ዩኔስኮን ጨምሮ በዓለም አቀፍ ደረጃ የወጡ ህጎችና ደንቦች የታሪክና የባህል ቅርሶች፣ የእምነትና የህዝብ ተቋማት በጦርነት ወቅት ተዋጊ ኃይሎች ጉዳት እንዳያደርሱባቸው ያሳስባሉ የሚሉት ዶክተር ምስጋናው መሬት ላይ ያለው እውነት ግን ከዚህ በተቃራኒው እንደሆነ ይተቻሉ። ለተቃርነው ሁለት ምክንያቶችን ያቀርባሉ። የመጀመሪያው ህጉን በጽሁፍ ከመግለጽና በአንደበት ከመናገር ባለፈ የማስፈጸም አቅም ስለሌለ ነው ይላሉ። በሌላ በኩል ይላሉ ዶክተሩ፣
በሌሎች ሀገሮች ላይ ተመሳሳይ የቅርስና የታሪክ ማዕከሎች ሲጠፉ ምንም አለመደረጉ አሁንም ይሄ እንዲህ አይነት ተግባር እንዲፈጽም ያበረታታ ይመስለኛል። ለምሳሌ ያክል ብናነሳ የጥንት የስልጣኔ መፍለቂያ ቦታዎች የነበሩ እነ ሲሪያ፣ ኢራቅ እንግዲህ ቀደም ሲል የባቢሎን ብሎም የሜሶፖታሚያ ጥንታዊ ስልጣኔ መፍለቂያ አካባቢዎች ናቸው። አሁን በዚህ በቅርቡ ዘመናት ሲሪያ ውስጥ ያሉ፣ ኢራቅ ውስጥ ያሉ በርካታ የታሪክና የባህል ተቋማት ሲወድሙ ምናልባት አንዳንዶቹ ሀገሮች ድምፅ አሰምተዋል፣ ነገር ግን ተግባራዊ እርምጃ አልወሰዱም። ምናልባቱም በእነዚህ ሀገሮች ከነበረው የፖለቲካ ሁኔታ ጋር ምዕራባውያኑ ተስማማ ሀሳብ ስላልነበራቸው ተግባራዊ እርምጃ አልወሰዱም።
በተለይም የሀገራትን ዝምታ፣ የዓለም አቀፍ ተቋማትን ቸልታ የተቹት ዶክተር ምስጋናው ቅርሶቹ ላይ የደረሰውን ውድመትና ዘረፋ ኢትዮጵያዊነት ላይ ከተሰነዘረ ጥቃት ጋር አመሳስለውታል።
ኢትዮጵያ የአፍሪካ ማይከን የሆነች በዓለምም ረጅም የመንግስት ምስረታ ታሪክ ካላቸው ውሱን ሀገሮች አንዷ ሆና እናገኛታለን። ከዚህ የተነሳ ኢትዮጵያ ካላት አንጡረ ሀብት ትልቁና አይነተኛው ታሪኳና ቅርሷ ነው። ይሄ ወራሪው ቡድን እየሰራ ያለው ነገር አንዱ ታሪክና ቅርስን የማጥፋት ትውልዱን ብሎም አገሪቱን ታሪክ አልባ የማድረግ ቅርስ አልባ የማድረግ ስራ ነው እየሰራ ያለው። ይህን በሚሆንበት ጊዜ አይደለም ተግባራዊ እርምጃ መውሰድ፣ ድምፅ ያሰማ አካል አልተመለከትንም። ዩኔስኮን ጨምሮ በርካታዎቹ ምዕራባውያን ሀገሮች የዚች ጥንታዊት እና ታሪካዊት ሀገር ቅርሶች ሲወድሙ ነገሩን ሲያወግዙ አልተመለከትንም። ነገሩን በጥልቀት ስንመለከተው ግን ይሄ ኢትዮጵያዊነት ላይ የተቃጣ ጥልቅ የሆነ ጥፋት ነው።
የዛሬ 140 ዓመት ገደማ በያኔው ራስ ሚካኤል አሌ የተቆረቆረችው ደሴ ከተማ በበርካታ ታሪካዊ ቦታዎቿ፣ በጥንታዊ ቤተ እምነቶቿ፣ ዘመናትን በተሻገሩ ቀደምት ህንፃዎቿ፣ በተለያዩ እምነቶች መካከል ባለው ተከባብሮ የመኖር ሴቷ በጉልህ ትታወቃለች። የህወሓት ኃይሎች እስከ ቅርብ ጊዜ ድረስ በሰብአዊ መብቶች ጥሰትና በንብረት ውድመት የሚደርስባቸውን ወቀሳ ሲያስተባብሉ መቆየታቸው ይታወሳል። ለአሜሪካ ድምጽ ሬዲዮ መስፍን አራጌ።